ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ክፍል 2 ፕሮግራማችን አሁን ይጀምራል። በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 5 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ሐዘንተኛ እናቴ ሐዘንተኛ እናቴ ሐዘንሽ ቢበዛ መልክሽ ጠቆረብኝ ሆነብኝ ቅርዛዛ ምንም ቤትሽ ቢፈርስ ኑሮሽ ቢደረባ እግርሽ ቢሰነከል ብትሆኚ ሰለባ ዳግመኛ እንድትመጪ ታየኛል እኔ ለልቤ ደስታ ሐሴት ለዘመኔ እንዲህ አይደለም ወይ ኑሮ ባለም ላይ ሲወርቁ ሲነሱ መከራ ሲታይ መከራን የቻለ ሲኖር እየተገፋ መነሻው ጉል ነው የሚታይ በይፋ ችግር ያጠለቀው የጠራው ገላሽ የብርታት ዓላማ አነዋወርሽ ያንጎልሽ ነጻነት እጅግ የረቀቀ ያልገባው አጋዘው የገባው አለቀ ስንቱ ነገር ቀረ ፈጥኖ ተደምስሶ ባንቺ መልክ አግጦ ውበትሽን ለብሶ ሐዘንተኛ እናቴ ውበትሽ የጠራው የተመኘሽ ሁሉ አንገቱን ሰጠልሽ አለቀ በሙሉ እኔንም ማረከኝ ባየው መልክሽን እኔም እንደነዚያ ልስጥሽ አንገቴን ሐዘንተኛ እናቴ ጎኔ የህይወቱ እከተልሻለሁ በቀን በሌሊቱ ከቷልሻም እኔ ተነጥሮ ኑሮ እስኪደርስ ድረስ ታላቁ ቀጠሮ የህይወቴን ማብቂያ እመኛለሁ እኔ ሐዘንተኛ እናቴ ካንቺ ከመለየት ስኖር በዘመኔ ይቆራርጠኝ ውርጩ ይቆርጥመኝ ብርድ አይቀጡ ልቀጣ ይውረድብኝ ፍል ቁም ነገር አይደለም የለኔ አካል በሞት እንድከተት አውቃለሁ ገላዬ ለሌላውም በልክ ለኔም በመጠኔ መድረሱም ማይቀር ነው ሲፈሩት ቢኖሩ መፈጸም አለበት ይኸው ነው ተግባሩ ሞት ለረታው አካል እንዲመጨነቅ ከንቱ መዳለል ነው በራስ መሳለቅ ሐዘንተኛ እናቴ አንቺ ነሽ ንብረቴ አንቺ ነሽ ህይወቴ ያምሮዬ መቤት የህሊና ሀብቴ ጥራቸው እጅግ ነው ህልቆ መሳፍርት ወሰንዲካ የለው እስከ ምጻት ያፈቀሩሽ ልጆች ወይናቸው የሞቀ ፍቅርሽ ከልባቸው እጅግ የጠለቀ አንቺ እንደተገዙ በፍጹም ልቦና ሄዱ ገሰገሱ የሞትን ጎዳና ሐዘንተኛ እናቴ ምንኛ ይጠና የወደዳ አንጀት ያፈቀረሽ ሲለየ ሲፈታ በሞት ሀዘንሽ ቢበዛ ሀዘንተኛ እናቴ ጭንቅሻን ሰፍስፎኝ ገባ በጉልበቴ ይታየኛል እኔ እንባሽ የሀዘን በፊትሽ ሲለካ ሆኖ ሰመመን ትካዜሽ ወጨፎ ሰቀቀንሽ ጭፍና ሸረጠጠው ልቤን አደረገው መና እንዳይዘለቅ የለም አብረን እንዝለቅ የትንሣኤ ብርሃን እስከሚል ፍንጥቅ ሐዘንተኛ እናቴ የመጣውን ቀንበር እኔም ልሸከም ልረስ ልቆፍረው በተለምሽው ትልም ቅስምሽ አይሰበር ወዝሽ አይመጠጥ ይመለሳልና እንዲሆን በቅጥ ስንዴ በመሬት ውስጥ ተዘርታ በስብሳ ብዙ ታፈራለች ሙታት ስትነሳ ቢሞቱ ልጆችሽ ለትንሣኤ እንጂ ነው ሐዘንሽን ባሴት ሊለውጡ አስበው ጥቃትሽ ይጠፋል በኃይል ተደምስሶ ሕይወትሽ ይጠራል የነበረ ደፍርሶ ያለፈው አለፈ መጪውን ጠብቂ ለምትሄጁ መንገድ ስንቅንሽን ሰንቅንቂ የልጆችሽ አጥንት የሞቱት ሁላ የሚለመልም ነው አንድነት በመላ ስጋቸው አበባ አእምሯቸው ፍሬ አብቦ ያፈራል ከነገ ከዛሬ ምን የወላድ መሃን አሁን ብትወኚ እዱ መዝራቱ የሚባል ወንድ ልጅ እንድትወልጂ መኚ ያውስ ቢሆን ለዚያ ልጆችሽ መች ሞቱ ሐዘን አይግባሽ ታሪክ ቤት ሊሰሩ መንገድ ሄዱልሽ ትላንት ሄጀ መጣው ከረጅም ጎዳና ከልጆችሽ አንዱ ከመቃብር ሆኖ ጠየቅኩት ሲቃና ይህን መላእክት ላከኝ እንደ ነገር ላንቺ እናታችን የኛ እንድትበረቺ አትዘን እናቴ ትበል በርታ በርታ አይንሰፍሰፍ አንጀቷ አለላት መከታ ኑሮ ፈረቃ ነው አለላት ምትክ የኔን ትም የሚፈጽም ማደርሰው ከልክ እንግዲህ እናቴ አፈር ተበላኝ ታኑረኝ በልቧ እንዳትረሳኝ በሙግት ነበረ ያለ ህሊናዬ የእናቴ መከራ ሆኖ መከራዬ ፈንታዬን ተወጣው ፍጆታው ለሌላ የትልሙን ማቃኛ ይፍጠር ሌላ መላ ብዙ አንጻር አይነበር እኔ በሕይወቴ እየተደቀነ ሲጋረድ ከፊቴ ልከላው ብሞክር ክፉ ክፉነ የእናቴን መከራ እሾህ ጉልጥምቱነ የሐዘን ጥቃቷን እያወቀው ልቤ መከራዋን መክላት ዳር ዳሩን ቀንጥቤ ሐቅሙ በላይ ነገር ተስኖት አካሌ የገደል ስር ጩኸት ሆኖበት ቀበሌ ዝም ብሎ ማዳመጥ ጊዜው እስኪለግስ ሳይወድ በግዴታ ይኸው ሲታገስ ይህን ሁሉ እያየው ስኖር በንጉርጉሮ አጥንቴን ሰበረው የኔ እናት እሮሮ እኔ እንደዚህ ሆኜ ገባሁ ከመቃብር ልጅ ትውለድ እናቴ የሚያደርሰው ከዳር ይህንን ተናግሮኝ ልጅሽ ጥሎኝ ሄደ ሌላ እንዳልጠይቀው ዛር ሆኖ ነጎደ አላርፍ እንኳን ብሎ ከመቃብር ገብቶ አጥንቱ ነገረኝ ይህን አፋውጥቶ ሐዘንተኛ እናቴ ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ Thank you. የመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 5 በቀጠሮችን መሰረት ከ15 ቀን በኋላ سنገናኝ የመረጥኩት ርዕስ ያው 1968 ዓመተ ምህረት ነበር። በተለይ በአገር አቀፍ ደረጃ በየጋዜጣው በወጣት ማህበራትና በየመስሪያ ቤቱ ስለነበረው ንጹህ ይቱኔታ እንዴት እንደነበረና ከዚያ ጋር በተያያዘ የሱን ተሞክሮ እንዲያወራኝ ነበር። ከ1967 እስከ 1968 ዓመተ ምህረት በኢህአፓ በኩል አንድም ጥይት አልተተኮሰም። ማሳደዱንም ሞቱንም ችለን ዋናው ትኩረታችን ውይይት ማድረግ መልመላና ህዝባዊ ማህበራት ውስጥ በመግባት ዓላማችንን ማስረጽ ነበር። በእኛ መዋቅር ስር በብዙ ቀበሌዎች የወጣት ማህበራት እንዲቋቋሙ አድርገናል። ማይሶኖች የሚቆጣጠሩት ወጣት ማህበራት ለማቋቋም ድርግ እንደፈለገ ከበላይ መረጃ ደረሰን። እኛም እንዴት አድርገን ተሳትፎ ማድረግ እንዳለብን እቅድ ነደፍን። በእኛ ሪጅን ሰብዞን ውስጥ የቀበሌ የወጣት ማህበራት ሲቋቋሙ ኢያፓ በህጋዊ መንገድ ሊታገል የሚችልበትን ሁኔታ እንዲያመቻች ኃላፊነቱ ለኛ ተሰጠ። ለምን ለእናንተ ተሰጠ? በምንሰራበት መዋቅር ውስጥ አባላት የሥራ ድርሻ ተከፋፍለናል። በወቅቱ የኔ ድርሻ የፕሮፓጋንዳና የብዙሃን ማህበራት ላይ ነበር። ስለዚህ የሪጅናችንን የወጣት ሊግ ከብዙሃን ማህበራት መዋቅር ጋር ለማቀናጀት ባገናኝነት እኔ እንድሰራ ተደረገ። በዚህ የተነሳም በቀጥታም ይሁን በተዘዋዋሪ በእኛ መዋቅር አካባቢ ከነበሩት ከሁሉም ማህበራት ጋር ግንኙነት ነበረኝ። ሙሉ በሙሉ ስለተሳተፍኩበት የከፍተኛ 18 ቀበሌ 18 ወጣት ማህበርን በመሳሪነት ድንገር ተልኳችንን ለመፈጸም ቀበሌ አካባቢ ወጣ ገባ ይሉ የነበሩ የተወሰኑ ሰዎችን መቅረብ ነበረብን። ከነዚያ መሃል አንድ በሙያው አናጢ የነበረን ሰው ቀረብ ነው። በወቅቱ የቀበሌ ተመራጭ ባይሆንም ከተወሰኑት ተመራጮች ጋር ጥሩ አግባብ ነበረው። ሌሎች አሁን የዘነጓቸውን ሰዎችም እንዲሁ በዘዴ ያነጋግረናል። እኛኮ መሄጃ አጣን፣ ማህበሩ ቢቋቋም ጊዜያችንን እዚያው እናሳልፋለን በማለት ነው የምናሳመናቸው። እናም ለዚያ ለተቀደሰ ተግባር የሚችሉትን ሁሉ እንደሚያደርጉ ቃል ገቡልን። ማህበሩ በቀበሌው ህዝባዊ ማህበራት ጉዳይ ኮሚቴ ተነሳሽነት ሲቋቋም እኛ ወጣቶች ምን አስተዋጽኦ ልናደርግ እንደምንችል ግማሽ ህቡእ በሆነ መንገድ በዝርዝር ተነጋገርን። ትዝ የሚሉኝ ነጥቦች ድንገር በእንጨት የተሰራ የተወረሰ የድሮ ፎቅ ቤት ቀበሌው ለወጣት ማህበሩ እንዲሰጥ ማስደረግ፣ የቀበሌው ወጣቶች ደግሞ ወርሃዊ መዋጮ እንዲያዋጡ፣ የጠረጴዛ ኳስና የቤት ውስጥ መዝናኛ እቃዎችን እንዲገዙ እንዲሰሩ፣ ወጣቶች ማታ ማታ መሰረተ ትምህርት አዋቂ ሰዎችን በነጻ እንዲያስተምሩ፣ የቀበሌው መስተዳድር ደግሞ ለማታ ተማሪዎች የሚሆን አግዳሚ ወንበር ጥቁር ሰሌዳና ጠመኔ እንዲያቀርብ፣ በተጨማሪም አሁን የዘነጋሁትን ሌሎች ተግባራትን በዝርዝር አወጣን። በውይይታችን መሰረት እነዚያ በሚስጥር የቀረብናቸው ሰዎች ሐሳቡን ለቀበሌ ኃላፊዎች እንዲነግሩና ጉዳዩን እንዲያስፈጽሙ ተነጋገር። ለማመን በሚያስቸግር ሁኔታ ባጭር ጊዜ ውስጥ ቀበሌው ዘመቻ ጀመረ። አስበነው የነበረው ቤትም ለወጣት ማህበሩ እንዲሰጥ ተወሰነ። ብዙ ሳይቆይ ቤቱ ከጸዳ በኋላ ወጣቶች እንዲሰበሰቡ በቀበሌው አማካይነት ጥሪ ተደረገ። ቀደም ብለን በመዋቅራችን ሁሉም ወጣት እንዲገኝ ቅስቀሳ አድርገን ስለነበር የተለያየ ቀበሌዎች ሳይቀር በርካታ ወጣቶች በለቱ ተገኙ። የቀበሌ ሰዎች ለማህበሩ መቋቋም እኛ የሰራነውን ሁሉ ራሳቸው እንደሰሩት በማድረግ ያለ ሀፍረት ደሰኮሩ። እየሳቅንባቸው አጨበጨብንላቸውና ስብሰባው ተጠናቀቀ። በአንድ ሳምንት ውስጥ ሁሉም ነገር ተዘጋጅቶ የቀበሌ 18 ወጣት ማህበር ተመሰረተ። የመጀመሪያው የቀበሌ የወጣት ማህበር ሊቀመንበር ነበርኩ ያልከኝ ያን ጊዜ ነው? አዎ፣ ያኔ ነው። ማህበሩን ለጥቂት ጊዜ ያህል በሊቀመንበርነት ለመምራት የተመረጥኩት እኔ ነበርኩ። ያው በለመዳችሁት ድርጅታዊ አሰራር ነው። እኔ እንድመረጥ የሰራነው አንድም የውስጥ ለውስጥ ቅስቀሳ አልነበረም። እንዳውም እመረጣለሁ የሚል ግምት አልነበረኝም። ለእንደዚህ አይነት የወጣት ማህበር ምርጫ ከኢህአፓ ልጆች ደጋፊዎች የበለጠ አይገኝም ነበር። በዚያ ቀበሌ በግልጽ የሚታወቁ የመኢሶን ወጣቶች ከሶስት አይበልጡም ነበር። እነሱም ቢሆኑ በምንም መንገድ የሚመርጣቸው ስለማይኖር ደፍረው ለምርጫ አይቀርቡም። ወጣቱ በአብዛኛው የመንግስት ተቃዋሚ ስለነበር አመራሩ ከኛ ልጆች ደጋፊዎች እጅ አይወጣም ነበር። ስለዚህ አንዳችም ስጋት አልነበረንም። ከጥቂት ጊዜ በኋላ ዘመቻ ሳይጨርሱ የተመለሱ ወጣቶች በወጣት ማህበር አመራር እንዳይቀመጡ የሚል መመሪያ መጣ። ወይም ቀድሞም የነበረ የደርግ ህግ ይመስለኛል። ስለዚህ ግርግር ከመፈጠሩ በፊት ምርጫ ተካሂዶ ኃላፊነቴን አስረከብኩ። ለነገሩ ስለተመረጥኩ እንጂ በዚሁ ኃላፊነት ለመቀጠል አልፈልግም ነበር። ለምን? መጀመሪያ ስለምን ተመረጥክ? ኃላፊነቱን ጠልቼ ሳይሆን አንደኛ ከበላይ አካል በተነገረኝ መሰረት አመራሩ በህዋስ በመሰረታዊ ድርጅት አባላት ወይም የኛ ደጋፊ ልጆች ከተያዘ በቂ ነው ስለተባለ፣ ሁለተኛ እኔ በሌሎች ስራዎች የምጠመድ ስለሆነ ማህበሩን እንዳላዳክመው፣ ሶስተኛ በሊቀመንበርነት ከሰራሁ የበለጠ በቀበሌ ሰዎች ትኩረት ውስጥ እንዳልገባና እንዳልጋለጥ ነበር። እዚህ ማህበር ውስጥ ምን ሰራችሁ? ኢህአፓ ሆኜ ከሰራኋቸው ስራዎች ባልተናነሰ በጣም የረካሁበትና እስካሁንም ድረስ የሚያስደስተኝን ስራ አከናውነናል። መጻሕፍት ቤት ቢጤ ለማቋቋም ሞክረን ብዙ ወጣቶችን ጠቅመናል። በርካታ ወጣቶች በየሻይ ቤቱና ጠላ ቤት ከመሄድ ይልቅ የጠረጴዛ ኳስ፣ ቼዝና ዳማ እየተጫወቱ ጊዜያቸውን ያሳልፉ ነበር። ከሁሉም በላይ ግን በሶስት ወር ዙር መሰረተ ትምህርት አስተምረናል። በርካታ እናቶችንና የቤት ሰራተኞችን ከመሃይምነት ነጻ አውጥተናል። ሁለት ጊዜ መስደኛ ትላልቅ የወጣቶች የፓናል ውይይት አካሄደንበታል። ከሌላ ቀበሌ ተጋባዥ ተናጋሪዎችን ጋብዘን ደስ የሚሉ ጉባኤዎች አካሄደናል። ራሳችን አዘጋጅተን እርስ በርሳችን የምንወያይበትም ዝግጅትም ነበረን። በዚህ በኩል የኛ ወጣት ማህበር በአካባቢያችን ከነበሩት ቀበሌዎች ሁሉ በጣም የተሻለ ነበር ብል የተሳሳት አይመስለኝም። የህቡ ስራስ አልሰራችሁበትም? በደንብ ሰርተንበታል። የትነት ክበባት እንዳሸን የፈሉት ያኔ ነው። ከወጣቶችና ከእናቶች ጋር መገናኘት ስላስቻለን ለቅስቀሳና ለምልመላም ተጠቅመንበታል። አንድ እናትን የድርጅታችን ደጋፊ አድርጌያለሁ። ማታ ማታና የበዓል ቀናት የወጣት ማህበሩን ጽህፈት ቤት ከፍተኛ የህቡዕ ሥራ ሰርተንበታል። በአንድ ወቅት በሰብ ዞን ደረጃ የምናወጣው የህቡዕ ጋዜጣ ባደፍርስ የምናባዛው እዚያው ነበር። ከበላይ አካል መሰብሰቢያ ቤት ፈልጉ ተብለን ቁልፍ ሰጥተናቸው እንዲሰበሰቡ አድርገንበታል። አንድ ሁለቴም የሚሰደዱ ልጆች ለሁለት ቀን ተጠለውበታል። በአጠቃላይ ኢህአፓ ነፍሴ ያን ወጣት ማህበር ለተለያዩ የህቡዕ ሥራዎችም ተጠቅማበታለች። እነዚህ የምልህ ሥራዎች እኔ የማውቃቸውና እጄም የነበረበት ነው። ሌሎች ልጆችም ተመሳሳይ ነገር እንደሚሰሩበት ጥርጥር የለውም። እንዴት አርጋችሁ ነው ልጆች የምትደብቁት? እኔ ማቀውን አንድ ክስተት ልንገርህ። የወጣት ማህበሩ ሲቋቋም የቤቱን ቁልፍ የገዛሁት እኔ ነበርኩ። አንዱን ትርፍ ቁልፍ ራሴ ጋር አስቀመጥኩት። ሆን ብዬ ነው ያደረግኩት። ሌላኛው ቁልፍ ደግሞ የማህበሩ ጸሐፊ ወይም ሊቀመንበር ጋር ይቀመጣል። ቤቱን ጧት ከፍተው ማታ መዝጋት የነሱ ኃላፊነት ነበር። ትርፍ ቁልፍ መኖሩን ከኔ ሌላ የሚያውቅ ሰው ቢኖር ኋላ ላይ አብዮት ጥበቃ የነበረው ቅድም የነገርኩ ሰው ነበር። በአንድ ወቅት ሁለት አባላት መጠለያ ፈልገው ነበር። እኔ ጋር በነበረው ቁልፍ ከፍቼ አስገባኋቸውና ሌላ አዲስ ቁልፍ በመጠቀም ዘጋውባቸው። ለሽንት እንዲወጡ ምሽት ላይ እከፍትላቸዋለሁ። በዚያውም ምግብ አቀብላቸውና መልሼ እዘጋባቸዋለሁ። ሌሊት ላይ አብዮት ጥበቃዎች ወደዚያ እንዳይጠጉ ይኸው የኛው ሰው ይቆጣጠራል። ከቁጥጥር ውጭ የሆነ ነገር ካጋጠመው ቁልፍ ስላለኝ እንዲጠራኝና ልጆቹን ማስወጣት እንደምችል ስነግረው ነው ሚስጥሩን የነገርኩት። ስለ ሰላማዊ ሰልፎች ንገረኝ እስቲ፣ እንዴት ነበር የምታካሂዱት? በኢህአፓ ዘመን በርካታ ሰላማዊ ሰልፎች ተካሂደዋል። ሌሎቹን ትቼ ትልቅና ከፍተኛ ተጽዕኖ የነበራቸውን ሁለቱን ብነግርህ ይሻላል። ሁለቱም ላይ ተሳትፌያለሁ። ለጊዜው ስለ 1968 ዓመተ ምህረቱ ሰልፍ ብቻ ልንገርህ። ለዚያ የላባደሮች ቀን ያደረግነው ዝግጅት ከፍተኛ ነበር። ዋናውን ኃላፊነት የወሰደው የፓርቲያችን አንዱ ክንፍ የኢትዮጵያ ላባደሮች አብዮታዊ ማህበር ኢላማ ነበር። በእኛ በኩል አባላት የስነ ልቦና ዝግጅት እንዲያደርጉና ራሳቸውን ጨምሮ ደጋፊዎቻችን በሰልፉ ላይ እንዲገኙ ማሳሰቢያ ተሰጠ። በተጨማሪም ተማሪዎች ቀደም ብለን ባቋቋምነው የተማሪዎች የማህበር ተጠሪዎች አማካይነት በዕለቱ ሰልፍ እንዲወጡ ከፍተኛ ቀስቀሳ አካሄድን። ትምህርት የሚቋረጥበት ጊዜ በመሆኑ ተማሪዎችን ለማግኘት የተወሰነ ችግር አጋጥሞናል። ያም ሆኖ የተወሰኑ የ9ኛና የ10ኛ ክፍል ተማሪዎች እንዲካፈሉ መልእክት ተላለፈ። የኛ አባላት የተለያዩ የጨርቅ የካርቶንና የወረቀት ላይ መፈክር መያዝ ስለነበረባቸው ለሁለት ቀን በበቂ ሁኔታ ተዘጋጅተን ጨረስ። ለአባላትም መፈክሮችንና የሚበተኑ ወረቀቶች ከአንድ ቀን በፊት እንዲደርሳቸው አደረግን። ከዚያም በተለያዩ አቅጣጫዎች ከመሄደው የሰራተኞች ሰልፍ አንዱን እንዲቀላቀሉ ተነገራቸው። እኔ ወረቀት ፋብሪካ ውስጥ የኛ ሰዎች የማስጠናቸው ስለነበሩ ከነሱ ጋር ሰልፍ ለመቀላቀል ወስኛለሁ። ሰራተኞች ያንደኛው ሰራተኛ የእህት ልጅ አርገው ነበር የሚቆጥሩኝ። ወቅቱ የላባደሮች ክንፍ ከኛ በተሻለ በሰውም በድርጅትም የተጠናከረ ነበር። የዕለቱን የሰራተኞቹን ዝግጅት ስናይ ሁለት ቀን ሙሉ እንቅልፋችንን አጥተን የደከምንበት የልጅ ጨዋታ ሆኖ አረፈው። ከደቡብ ከሰሜን ከምስራቅና ከምዕራብ የአዲስ አበባ አቅጣጫ የሚመጡት ሰራተኞች ብዛት ቁጥር ስፍር አልነበረውም። በአዲስ አበባና አካባቢው ያን ያህል ሰራተኛ አለ እንዴ የሚያስብል ነበር። በሁሉም አቅጣጫ እየተመመ የሚጓዘውን የሰልፍ ጫፍ ከሩቅ እንኳን ማየት አይቻልም ነበር። ተማሪዎች ለብቻቸው ሰልፍ ለማካሄድ ሲሞክሩ በፖሊስ ስለተበተኑ ጥቂቶቹ ብቻ በአጋጣሚ ካገኙት ሰልፍ ጋር ተቀላቀሉ። የሾለኩትንም ቢሆን ወታደሮች በቁመናቸው በመለየት አብዮት አደባባይ መሃል ከመግባታቸው በፊት እያነቁ ብዙዎቹን ማስወጣት ችለዋል። በእነሱ ስሌት ተቃዋሚ ማለት ተማሪ ብቻ ነበር። በዚህ በኩል ደህንነቶችና የድርቅ አጋሮች በደንብ ተሳክቶላቸዋል። ለማንኛውም እኛ የደከምንበትም ወረቀትና ጨርቅ በርካታ ወጣት ሰልፍ ውስጥ መግባት ስላልቻለ ባክኖ ቀረ። ቁም ነገሩ እንመራዋለን ያልነው ላባደር አርፋችሁ ተቀመጡ ያለን ይመስል የራሱን ጥያቄ ራሱ ለመጠየቅ በግንባር ተሰልፎ አየነው። እኔ የነበርኩበት ሰልፍ የቀድሞ መሿለኪያ አራተኛ ክፍለ ጦር ዋናው አስፋልት ላይ እንዲጀምር ተደረገ። የተያዙት መፈክሮች መንግስት የሚጠቀምባቸው አይነት ህጋዊ ነበሩ። ሁኔታው የተቀየረውና ለኔም ለራሴ ተአምር የሆነብኝ አብዮት አደባባይ ስንዘልቅ የተፈጠረው ክስተት ነው። ምን ተፈጠረ? በድንገት ከፊት ለፊት ሰልፉን ይመሩ የነበሩት ሁለት ላባደሮች አደባባዩ ጫፍ ላይ ቀጥ ብለው ቆሙ። ወዲያው የጨርቅ ላይ መፈክሮቹ የተያያዙበት መርፌ ቁልፎች ከመሃልና ከጥግ ላይ ሲያላቅቋቸው ከመፈክሩ ጀርባ የነበረ ሌላ የጨርቅ መፈክር ብቅ አለ። ጊዜያዊ ህዝባዊ መንግስት ይቋቋም የሚል። ሌላም እንዲሁ በካርቶንና በወረቀት ላይ ተጽፈው የነበሩ መፈክሮች በተመሳሳይ ሁኔታ ከዚህም ከዚያም መገለጥ ጀመሩ። ፍጹም የሚገርም ክስተት ነበር። የአባ ፓርቲያችን ነው፣ ዴሞክራሲያዊ መብቶች ያለ ገደብ፣ ወዘተ የሚሉ ከደቂቃ በፊት ያልነበሩ መፈክሮች ከፍ ብለው ታዩ። አብዮት አደባባይ በሁለት እግሯ ቆመች። ከኛ ሰልፍ የቀደሙት ሰራተኞች በተመሳሳይ መፈክራቸውን ቀይረዋል። የአደባባዩ መሃል ኢሃፓ ኢሃፓ በሚል አስገምጋሚ ድምጽ ተዋጠ። ሰልፉን የሚመራው ላባደር በከፍተኛ ድምጽ ጊዜያዊ ህዝባዊ መንግስት ይቋቋም ሲል ሰልፈኛው መልሶ ያስተጋባል። የክብር እንግዶች ከሆኑት እነ ሻለቃ መንግስቱ ኃይለ ማርያም ፊት ስንደርስ ለአንድ አፍታ ቆም። የተያዙት ትላልቅም ሆነ ትናንሽ መፈክሮች አቅጣጫቸውን ወደ ባለስልጣናቱ አዞሩት። ድርጎቹና ጋሮቻቸው ሳይወዱ በግድ የአባ ፓርቲያችን ነው፣ ጊዜያዊ ህዝባዊ መንግስት አሁኑኑ የሚሉትን መፈክሮች አነበቡ። የቃል መፈክሩም አልቀረላቸው፣ እስኪ በቃቸው ተጋቱት። በመጨረሻ በአካባቢው የነበሩ ወታደሮች ሰልፈኛው ወደፊት እንዲንቀሳቀስ በማዘዛቸው የኛ ሰልፍ ወደፊት ተጓዘ። ምንም አደጋ ሳይደርስባችሁ ተበታተናችሁ ማለት ነው? ችግሩ የተፈጠረው ታዲያ የት ነው? ወይ በሰላም መበተን? ትቀልዳለህ እንዴ? እኔ ስለነበርኩበት ብቻ ልንገርህ።
የቢዮት አደባባዩን ሰልፍ አጠናቀን ከመበታተናችን በፊት የሲቪል ልብስ በለበሰ ካድሬ ይሁን ደህንነት እየተመሩ በርካታ ወታደሮች ሳናስበው መካከላችን ገብተው አተራመሱን። ማሽን በሰደፍ ሌላውን በርግጫ ቀሪውን በቦክስ እኔ ላይ ከተሰነዘረው ካልቾ ለጥቂት አመለጥኩ። በዚህ የተናደደው ወታደር ሮጦ ተከተለኝ። ከፊት ለፊቴ ይሮጥ የነበረን አንድ ሰው ማለፍ ስላልቻልኩ ወታደሩ ደረሰብኝና ከኋላ ጃኬቴን ጨምድዶ ያዘው። ወጣትነት ደግሞ በሚገርም ፍጥነት አንድ እጄን ከጅጌ ውስጥ ስላወጣሁት በአግባቡ ሊይዘኝ አልቻለም። እንደምንም እየተንደፋደፈ ቀሪውን እጄ እንዲይዝ ሞከረ። እንደገና ሁለተኛውን እጄ ማሾለክ ቻልኩና እንዳቦ ሸማኔ ተወረወርኩ። ወታደሩ ጃኬቴን እንደታቀፈ የቆመበት ቀረ። የተወረሰው የገጠር መሬትና ትርፍ ቤት እንጂ ጃኬት አልነበረም። ያ ወታደር ግን ጃኬቴን ወረሰ። ውስጡ የነበረውንም ሁለት ሲጋራና 75 ሳንቲም አካባቢ ጨምሮ ነው ያስቀረው። የታግኝቼ ንብረቴን እንደማስመልስ እስካሁን ድረስ እያሰብኩ ነው። ለምን በኤፍኤም ሬዲዮኖች አታስነግርም? አልኩትና ተሳሳቅ። ስለመጨረሻው ውጤት አጫወተኝ። ጥቂቶች ተገደሉ፣ በመቶዎች የሚቆጠሩ ታሰሩ፣ በርካቶች ተደበደቡ። በዕለቱ በሪጅናችን ሁለት ልጆች በጥይት የቆሰሉ ይመስለኛል። የተወሰኑ ልጆችም መታሰራቸውን በማግስቱ አወቅን። ክፍለ ሀገር የባሰ ነበር። በሰልፉ ላይ ያገኘነው ስኬት ከፍተኛ የስነ ልቦና ብርታትን ስለሰጠን ደርግና አጋር ድርጅቶቹ እንደዛ ተስፋ የቆረጡበት ቀን በፍጹም አልነበረም። ከኛ ከወጣቶቹ በባሰ ሰራተኛው አክንትፍ እንዳላቸውና ማህበራዊ መሰረት እንደሌላቸው ያወቁት ያን ቀን ነው ብል አልተሳሳትኩም። ሰላማዊ ትግል ሰማይና ምድር እንደሚያርድ ተረዱት። ደርግ ራሱም የሚካፈልበትን ጊዜያዊ ህዝባዊ መንግስት መፍቀድ የነበረበት ያን ቀን ነበር። አለመታደል ሆኖ ከቀድሞ በባሰ ሁኔታ ሁሉም አይነት ሰላማዊ ትግሎች የበለጠ ተከረቸሙ። የሰራተኛውን እንቅስቃሴ በኃይል ካልሆነ ማኮላሸት እንደማይችሉ በማግስቱ ባካሄዱት የግምገማ ስብሰባ እንደወሰኑ ተወራ። እናም ግድያ፣ እስርና ማሳደድ በተለይ በላባደሮችና በመምህራን ላይ በከፋ መንገድ ተጀመረ። እዚህ ነጥብ ላይ ስንደርስ ስለመሸብን ይብቃን ተባባልንና ለሚቀጥለው ቀጠሮ እኔ ቤት ተቀጣጥረን ተለያየን። ምዕራፍ 6 እኛና እነሱ። ትንሣኤ የቀጠሮ ሰዓቱን ጠብቆ እቤቴ መጣ። እንከን የለሽ እያል የምንጠራውን ሙሉ ግብዣ አድርጌለት እንደለመደው እኔ አልጋ ላይ ጉባልና ጨዋታችንን ጀመርን። በአንድ ወገን በኢህአፓ፣ በሌላ ወገን ደግሞ በደርግና የደርግ አጋር ድርጅቶች መካከል ልዩነታቸው ከመክረሩ በፊት የነበረውን የነጻ ውይይትና ክርክር ዘመን አጫወተኝ። የፖለቲካ ውበቱ ውይይትና ክርክር ነው። ፖለቲካ ኮረንቲ ሆኖ የሚያንጨረጭረው ያ ውበትና ለዛው ሲገፈፍ ነው። ያለመታደል ሆኖ የኢትዮጵያ የፖለቲካ ውበት እንደ ጤዛ በጠዋቱ ነው የረገፈው። አብዛኛው የ1968 ዓመተ ምህረት ወራት በእኛ አባላት መካከል ብቻ ሳይሆን በአገር ደረጃም ዜጎች ሁሉ ውይይትና ክርክር የሚያደርጉበት ወቅት ነበር። በተለይ መጋቢት ሚያዝያ 1968 ዓመተ ምህረት ጀምሮ የግል መጽሔቶችና የመንግስት ጋዜጦች ቢያንስ አንድ አምድ ለነጻ ውይይት እድል ይሰጡ ነበር። በዚህ ምክንያት የከተማው አንባቢ ከፍተኛ ቁጥር ስለነበረው ጋዜጣ በግዢ እንኳን ለማግኘት አስቸጋሪ ነበር። እጥመቶቹ ከብርሃንና ሰላም ማተሚያ ቤት ገና ከመውጣታቸው ወዲያው ይያልቁ ነበር። ያን ችግር ለመፍታት የኛ ባላት በጧት ሄደው እንዲገዙ ስልት ነድፈን ስለነበር በዚያ በኩል ችግር አልነበረንም። እስከማስተውሰው ድረስ አባላት በግል ከመያነቡት ሌላ በጋራ ንቃተ ህሊናን የሚያደርብ ውይይት እንዲያደርጉ የሚያሳስብ ቋሚ ህግ ነበረን። ሆኖም ያ አሰራር በተለይ ከ1969 ዓመተ ምህረት አጋማሽ በኋላ እየተዳከመ መጥቷል። መሰደድ ሲበዛ ተገናኝቶ መማማር ቀርቶ መደበኛውን የድርጅቱን ስራ እንኳን መስራት አስቸጋሪ ሆነ። ስለዚህ በየመዋቅሩ ውይይቱ ቀጥሎ ነበር ልልህ አልችልም። ጎመጽየት ይወጣ የነበረበት ዘመን ነው አይደል? ልክነ በዚያ ዘመን ነው። ከጋዜጦቹ በተጨማሪ ጥቂት መጽሔቶች ዋነኛ የሐሳብ መንሸራሸሪያዎች ሆነው አገልግለውናል። በተለይም ጎመጽየት ተነባ አትጣልም አትቀደድም። ጎህን የሚያነብሰው ሁሉ የኢህአፓ አባል ወይም ደጋፊ ነው እስኪባል ድረስ ተወዳጅ መጽሔት ነበረች። በካድሬዎችና በደህንነቶች አይን ጎህ የተያዘበት ተፈላጊ ሰው ሌላ ማንም ሳይሆን ኢህአፓና ኢህአፓ ብቻ ነው። የጎሃምዶች የተለያዩ ጉዳዮች ላይ ቢያጠነጥኑም አንዳቸውም የሚናቁ አልነበሩም። ግጥሞቹና ልቦለዶቹ አንባቢን ይማርካሉ። አንዷን መጽሔት በርካታ ሰዎች በቅብብል ያነቧታል። ብዙዎች ጎህ መጽሔትን የኢህአፓ ንብረት አድርገው ይቆጥሯታል። ሆኖም ትክክል አልነበረም። ኋላ ላይም ይኸው ተረጋግጧል። በዚያ የተሳሳተ እይታ መጽሔቷ እንድትጠፋ ተደረገ። ዋና ዋናዎቹ የጽሑፎቹ ርዕሶች ምን ነበሩ? የመንግስት ጋዜጦች አምድ ላይ የሚወጡት ጽሑፎች በዋነኛነት በእኛና በመኢሶኖች አቋም መካከል የነበሩ ናቸው። ጸሐፊዎቹም የኛ ሰዎችና የመይሶን ቁልፍ ሰዎች እንደነበሩ በቀላሉ ይገመት ነበር። የክርክሮቹ ዋነኛ ርዕሶች በኢህአፓና በመይሶን የልዩነት መስመሮች ላይ ነበር። የሚወደዱትም በዚያ ላይ የሚደረጉ ክርክሮች ነበሩ። የድርጅት የንቃትና የትጥቅ አስፈላጊነት፣ ጊዜያዊ ህዝባዊ መንግስት የመሳሰሉት ናቸው። የኛን አቋም ከሚዘግቡት የጋዜጣ ላይ ጽሑፎች በአቀራረብም ሆነ ባተናተን ከዋናው የዴሞክራሲያ የህቡ ጋዜጣችን ባላነሰ በዝርዝር የሚቀርብ ነበር። ስለዚህ ለጥናት የሚያስፈልገን ግብዓት በማግኘት በኩል ከሚገመተው በላይ ከፍተኛ አስተዋጽኦ አድርጓል። በየመስሪያ ቤቶች የነበረ ውይይትም ነበር አይደል? ደርግና አጋሮቹ ህዝቡ ስላልነቃ ነው ኢህአፓ የሚያወናብደው በሚል ስሌት በየመስሪያ ቤቱ የውይይት ክበባት አቋቁመው ነበር። ካረሳሁት አርባርብ ይመስለኛል። በተቃራኒው ግን ሰራተኞች የጊዜያዊ ህዝባዊ መንግስትንና የዴሞክራሲ ጥያቄን እያነሱ ካድሬዎቹን አናታቸውን ያዞሯቸው ጀመር። በሌላ አነጋገር የኢህአፓ አጀንዳ ፍጹም የበላይነት ይዞ ነበር። ይጠቅመን ይሆናል ብለው ያደራጇቸው ክበባት የኢህአፓ መፈልፈያ ሆነው አረፉላቸው። በጥያቄ የሚያስቸግሯቸውን ሰራተኞች እያሰሩም ቢሆን ጥቂት ጊዜ ከገፉ በኋላ ከቁጥጥራቸው ውጭ ሲወጣ ውይይቱን አስቆሙት። የውይይት ክበባት እንደገና የተስፋፉት ተቃዋሚ ድርጅት በሌለበት ነው። ኢህአፓ ከተሸነፈና ከጠፋ በኋላ ነው። የእናንተ ተቀናቃይ መይሶን ከኢህአፓ በተሻለ ለውይይትና ለንቃት ከፍተኛ ጥረት አድርጓል ብዬ ገምታለሁ። ልክ ነህ። በዚያ በኩል የደርግ አጋር የነበረው የመይሶን ውለታ የሚረሳ አልነበረም። የነቃ የተደራጀና የታጠቀ ህዝብ የሚለውን የትግል አቅጣጫ ስራ ላይ ለማዋል በርካታ የህትመት ውጤቶችን ያሰራጭ ነበር። ስለዚህ ተራሱ አባላትና ደጋፊዎቹ አልፎ ትሩፋቱ ለኛም ይደርስ ነበር። ከመይሶን መጽሐፍት ቤት ውስጥ የማርክሲዝም ሌኒኒዝም የማኦ ሴቱን ግንና ሌሎች መሰል መጽሐፍት በብዛት በርጋሽ እናገኝ ነበር። በተለይ የትናት ክበብ አባላቶቻችን በእነዚያ ህትመቶች ዋነኛ ተጠቃሚ ነበሩ። አዲስ የትናት ክበብ ሲመሰረት ድርጅታችን ከሚልክልን የመወያያ ወረቀቶች ባላነሰ የመይሶን መጽሐፍት ቤት በዋነኛ ምንጭነት ያገለግለን ነበር። የመንግስት መጽሐፍት ቤት ነበር የሚመስለኝ። እኛ የመንግስት ነው የምንለው። እንኳን መጽሐፍት ቤቱ እነሱስ የመንግስት አይደሉ። መጽሐፍት ቤት ለማቋቋም ገንዘቡም ስልጣኑም አላቸው። ለማንኛውም መጽሐፍት ቤቶቹን የህዝብ ድርጅት ጽህፈት ቤትና መይሰኖች ያቋቋሙት ይመስለኛል። እነሱ መጽሐፍት ቤት በተደጋጋሚ ሄጃለሁ። አንድም ለራሴ ወይም ለጥናት ክበብ አባላት ያለበለዚያም ለወጣት ማህበራት። የመይሶንን መሪ ኃይሌ ፊዳን ያየሁት እዚያው መጽሐፍት ቤት ውስጥ ነበር። ለመጀመሪያ ጊዜ ሳገኘው በጣም አትኩሬ ነበር ያየሁት። በጥርጣሬ አይን መልሶ ሲያየኝ አንገቴን ሰበርኩ። እኔ ያየሁት የታወቀ ሰው ስለነበር መልኩን ለማየት በነበረኝ ጉጉት ብቻ ነበር። ጥቂት ቆይቶ አስተያየቴ የገባው ይመስለኛል። መኖሬን ረስቶ ወደ ስራው አቀረቀረ። ሌላ ጊዜ ደግሞ የምፈልገውን መጽሐፍ አጥቼ ስባዝን ሌሎች ዝም አሉኝ። እሱ ግን ምን እንደምፈልግ ከጠየቀኝ በኋላ ከተደረደረበት ለይቶ በትህትና መልክ ሰጥቶኛል። ኃይሌ ገና ሲያዩት የሚወዱት አይነት ሰው ነው። ፍጹም የተረጋጋና የምሁር አይነት ቁመና ያለው ነው። በዚያ ዘመን ከማውቃቸው የመይሶን አባላት መካከል ገና ሳየው የወደድኩት ሰው ቢኖር ኃይሌ ፊዳ ብቻ ነበር። ታዲያ የውይይት ዘመን እንዴት ወደ ሽብር ተቀየረ? የሚያሳዝነው ያ ነው። በፍጹም የማይገኝ ድል ነው አገራችንን ያመለጣት። ሳይታሰብ ነው ደርግ ነጻ ውይይቱን እንዲቆም ያደረገው። ዋነኛ ምክንያቱም በነጻ ውይይቱ ደርግና አጋር ድርጅቶቹ የዴሞክራሲና የጊዜያዊ ህዝባዊ መንግስትን ጥያቄ በማርክሲዝምም ሆነ በካፒታሊስቱ የሊበራል ርዕዮተ ዓለም አንጻር ሊመልሷቸው አልቻሉም። ቀድሞ ለነበረው አሰልቺ የካድሬ ትንታኔ ጆሮም ቢሰጥ ጠፋ። ጭራሽ የኢሃፓን ደጋፊዎች ቁጥር አናረው። ያዋጣናል ያሉት ውይይት መልሶ ስለጎዳቸው ነጻው ጋዜጣና የመስሪያ ቤት ውይይትም እንዲቆም ተደረገ። መሰረታዊ ልዩነቶቻችሁ ምንድናቸው? እኔ የሚገባኝ ነገር አለ። ሆኖም ያ ሁሉ ድርጅት ማርክሲዝምን የሚከተል ከሆነ ልዩነቱ ከየት መጣ? ከመነሻው እስከ መጨረሻው በዚያን ወቅት የነበረው ትግል በሁለት ቡድኖች መካከል ነበር። ብዙ ፓርቲዎች ቢኖሩም ብዙ ግን አልነበሩም። በአንድ በኩል ኢሃፓ፣ በሌላ በኩል ደርግና ወደ አምስት የሚጠጉ የደርግ አጋር ድርጅቶች ነበሩ። ሁሉም የሚቃወሙት ኢሃፓን ነው። በእኛ እምነት ሁሉም በደርግ ቁጥጥር ስር የነበሩ ከደርግ አቋም በምንም የማይለዩ ደርግ ያስታጠቃቸው ቤታቸውም ቤተ መንግስት የሆኑ ናቸው። ያ ደግሞ እውነት ነው። ያም ሆኖ ኢሃፓን ጨምሮ ሁሉም ማርክሲዝምን ነው የሚከተሉት። ታዲያ ምኑ ላይ ነው ጸቡ? ሁሉም ማርክሲዝም ሌኒኒዝምን እያቀነቀኑ ለምን ተለያዩ እየተባለ እስካሁንም ድረስ ይጠየቃል፣ ይጻፋል። ይህን መመለስ ቀላል ነው፣ ውስብስብም አይደለም። መረዳት ያልፈለገ ሰው ካልሆነ በስተቀር ልዩነቱን ማየት አስቸጋሪ አልነበረም። እንዴት? ኢሃፓ ይል የነበረው አንድ ስርዓት ፈርሷል፣ ስለዚህ የሚፈልገውን አዲስ ስርዓት እንዲቋቋም የሚረዳ ጊዜያዊ ህዝባዊ መንግስት ይቋቋም ሲል፣ እነሱ ደግሞ ጊዜያዊ ወታደራዊ መንግስት ይቀጥል ይላሉ። ከዚህ አንጻር ስታየው ኢሃፓ አቋም ትክክል ነበር። ምክንያቱም ጊዜያዊ ህዝባዊ መንግስት ማቋቋም ሲቻል ለምን ወታደራዊ መንግስትን ትመርጣለህ? ድርቅና ካልሆነ በስተቀር ከማርክሲዝም ሆነ ከሊበራል ርዕዮተ ዓለም አንፃር ስታየው ጊዜያዊ ወታደራዊ መንግስት በምንም መልኩ ጊዜያዊ ህዝባዊ መንግስትን ሊተካ አይችልም። ሌላው ደግሞ ኢህአፓ ዴሞክራሲ ያለ ገደብ ሲል እነሱ ደግሞ ከዴሞክራሲ በፊት ህዝቡ ይንቃና ይታጠቅ ይላሉ። አሮጌ ስርዓትን የቀየረ ህዝብ ዴሞክራሲ አያስፈልግም ትለዋለህ? ለአብዮት መፈንዳት አንዱ ምክንያት እኮ ይሄ ዴሞክራሲ ጥያቄ ነው። ትጥቅና ንቃትስ ከዴሞክራሲ ጋር ማን ነው አብረው አይሄዱም ያለው? ትጥቅና ንቃትስ ለምን ጊዜያዊ ህዝባዊ መንግስት አያካሂደውም? ስለዚህ የነሱ አቋም ውሃ የማያነሳ ነበር። ለነገሩ ዴሞክራሲንና ጊዜያዊ ህዝባዊ መንግስትን መከልከል ድብቅ ዓላማው ደርግ እስኪጠናከር ጊዜ መግዣ ነበር። ደርግ ጊዜ አልተሰጠውም የሚባለውስ ኢህአፓ በትግል አጣደፈው እንጂ ያን የመሰለ ሁኔታ ውስጥ አይገባም ነበር ስለው ከት ብሎ ሳቀ። ጊዜማ አግኝቷል። ጊዜ አግኝቶ የእድገት በህብረት ዘመቻንና የመሬት አዋጅ እስከ ማውጣት ደርሷል። ጊዜ ያልሰጠው ራሱ ለራሱ ነው። ደርግ ጊዜያዊ ነው ብለህ እንድታስብ እንኳ ቋሚ ለመሆን የሚሰራው ሥራ አስደንጋጭ ነበር። ለምሳሌ ደርጎች ስልጣን በያዙ በስድስተኛው ወር በመጋቢት 1967 ዓመተ ምህረት 20 ቁልፍ የደርግ አባላት ለርዕዮተ ዓለም ስልጠና ለስምንት ወራት ሞስኮ ተልከዋል። ፍቅረ ሥላሴ ወግደረስ፣ ደምሰው ካሳይንና ለገሰ አስፋውን በምሳሌ መጥቀስ ይቻላል። ወደ ዩጎስላቪያ ከሄዱት መካከል ደግሞ ውብሸት ደሴና ገሰሰ ወልደኪዳን ይገኙበታል። ከታህሳስ 1968 ዓመተ ምህረት ጀምሮ ደግሞ ለአንድ ዓመት የፖለቲካ ትምህርት ወደ ሞስኮ የሄዱት 50 ሰዎች ነበሩ። ለምሳሌ ብርሃኑ ባየ፣ እንዳለ ተሰማና ደበላ ኢንሳ። በኋላ በግልጽ እንደታየው ስልጠናውን መሰረት በማድረግ ሲቪል ሆኑ። ትንሽ ቆይቶ የሰራተኞችን ፓርቲ ኢሰፓን በማቋቋም እነዚያው ወታደሮች ሲቪል ያውም ላባደር ሆኑና የሰራተኛ መንግስት መሰረቱ። ለዚህ ማስረጃ አለ? ማስረጃው ለምኑ ነው? ኢሰፓ ሲፈጠር አልተወለድክም? ለስልጠና መሄዳቸው ከሆነ ደግሞ ተፈተውልሃል፣ ለምን አትጠይቃቸውም? ስልጣን ላይ በወጣችሁ በስንተኛው ቀን ነው ለአመራር ስልጠና ሶቪየት ህብረት ሄዳችሁት ብለህ ጠይቃቸው፣ ወይም የጻፉትን መጽሐፍ ታንብብ። ስልጣን በያዙ በዘጠና ቀን ነው ያን ሁሉ ባለስልጣን የገደሉት፣ ያውም ሳይመርጡ አርበኞችንና አገራችንን በዓለም ትልቅ ስፍራ እንዲኖራት ያደረጉትን የማይተኩትን ሰዎች። ቢበዛ አስሮ ከማቆየት ውጭ አይደለም መግደል፣ ፍርድ ቤት አቅርቦ የማስፈረድ ውክልና እንኳን አልነበራቸውም። የመሰብሰብና የመደራጀት መብቶች የከለከሉት በዚያው በዘጠና ቀናቸው ነው። ያቀዱትን የነቃባቸውና አምሮ የታገላቸውም ኢህአፓ ነው። ለዚህም ነው ያ ሁሉ ወጣት የኢህአፓ አባል የሆነው። ለዚህም ነው ኢህአፓን ማጥፋት ግዴታ ሆኖ ያገኙት። ኢህአፓን የበላይነት ለመደርመስ የመጀመሪያው እርምጃ ድርጅቱን ከነራስ ስዩም የኢትዮጵያ ዴሞክራሲያዊ ህብረት ኢድህ ጋር የማዛመድ አጓጉል ስልት ነበር። ለነገሩ ያ ድርጅት ከሁሉም ማርክሲስት ፓርቲዎች የተሻለ ፕሮግራም ነበረው። ሰላማዊ የፖለቲካ ሽግግር ቢካሄድ ከጊዜ በኋላ ተመራጭ ሊሆን የሚችል ድርጅት ነበር። ደርግና አንተ አጋር ድርጅቶቹ የምትላቸው ፈቃደኛ ሆኑን በል፣ የተባለውንም ጊዜያዊ ህዝባዊ መንግስት ፈቀዱን በል። ከዚያ በኋላ የፖለቲካ ድርጅቶች ተወዳድረው አንዱ ድርጅት ስልጣን ለመያዝ ይችል ነበር? ምን ጥያቄ አለው? አገሪቱን ያመለጣት አንዱ ትልቅ እድል ያ ይመስለኛል። ደርግ ስልጣኑን ለጊዜያዊ ህዝባዊ መንግስት በለው የህዝብ ሸንጎ ማስረከብ ነበረበት። ያም ሸንጎ ሁሉንም የፖለቲካ ድርጅቶችን ያካተተ ደርግን ጨምሮ ሊሆን ግድ ነበር። ያ ደግሞ ማንንም አይጎዳም፣ ማንንም በተለየ ሁኔታ አይጠቅምም። በርግጥ ይታዩ የማይችሉ ችግሮች ሊከሰቱ ይችላሉ። ሆኖም የነበረውና የተሻለው መንገድ ያው ብቻ ነበር። አንድ ስራት ፈርሷል፣ ስራቱ ደግሞ መተካት ነበረበት። መተካት ያለበት ደግሞ ከሞላ ጎደል ህዝቡን የሚወክሉ ቡድኖች ይዚያዊ ህዝባዊ መንግስት ሸንጎ መስርተው መሆን ነበረበት። ከዚያ የዋናው መንግስት መስረታ ላይ መስራት ነው። ከጊዜያዊ ህዝባዊ መንግስት በኋላ ዋናው መንግስት ይቋቋም፣ ኢህአፓ የበላይነቱን ይይዝ ነበር። ማወቅ ያስቸግራል። ግን ያን ጊዜ ከነበረው ሰፊ ማህበራዊ መሰረት አንፃር ሲታይ መልሴ አዎ ነው። መሰረታዊው ነገር ያ አይደለም። የህዝብ ይሁንታን ያገኘ መንግስት ስልጣን ላይ የማውጣት ባህል መጀመሩ ነው ትልቁ ነገር። ኢህአፓ ባይሳካለትና መጥፎ ፓርቲ ሆኖ ብቅ ቢል እንኳ ህዝቡ ከስህተቱ እየተማረ የመሄድ እድል ነበረው። ያልታደለች አገር ሆነችና ያ ታላቅ እድል አመለጣት። ይቅርታ አድርግልኝና ኢህአፓ ስልጣን ቢይዝ ኖሮ የብሔር ጥያቄንና የኤርትራን ጥያቄ አይፈታውም ነበር ብዬ ገምታለሁ። ለዚህ ጥያቄ ከኔ አይነቱ ተራባል መልስ አታገኝለትም። ትላልቆቹ ፖለቲከኞች ናቸው መመለስ የሚችሉት። ሆኖም ኢህአፓ የብሔሮችን ራስን በራስ ማስተዳደርን ጨምሮ ሁሉንም መብቶች በግልጽ ይቀበላል። ከዚህ በመነሳት የብሔር ጥያቄ የዴሞክራሲ ስርዓት እስከተመሰረተ ድረስ መፍትሄ ያገኛል ነበር የሚለው። በህወሓትና በኦነግ ስሌት ደግሞ በኢትዮጵያ ውስጥ ያለው ቅራኔ የብሔር ጭቆና ስለሆነ የኢህአፓ አካሄድ ጥያቄውን አይፈታውም ይላሉ። ስለዚህ ኢህአፓ ይህን ችግር እንዴት ይፈታው እንደነበር አላውቅም። የኤርትራን ጥያቄም ቢሆን ተመሳሳይ ነው። በኢህአፓ እምነት የኤርትራ ጥያቄ የብሔር እንጂ የቀኝ ግዛት ጥያቄ አይደለም። ስለዚህ ችግሩን ለመፍታት የሚሞክረው አገር ውስጥ በሚፈጠር የዴሞክራሲ ስርዓት ብቻ ነበር። ስለዚህ ኢህአፓ ከህወሓት ከኦነግና ከሻቢያ ጋር ጦርነት ውስጥ መግባቱ አይቀርም ነበር ማለት ነው። ኢህአፓ ከሻቢያ ጋር የነበረው ልዩነትና ከህወሓት ጋር በአሲምባና በጎንደር ያደረገው ደም ያፋሰሰ ግጭት መነሻም ይኸው ነበር። በተለይ ኢህአፓ በከተማ ውስጥ ከተሸነፈ በኋላ ህወሓት ሁለት አማራጭ ነበረው፤ ኢህአፓን ማሳመን፣ ያ ካልሆነለት ደግሞ አስገድዶ ከትግራይ ክልል ማባረር። የኢህአፓም ሰራዊት በበኩሉ ሁለት ምርጫ ነበረው፤ የህወሓትን አቋም መቀበል ወይም በዚያው አቋሙ ጸንቶ ባለበት መቀጠል። አለመታደል ሆኖ ሁለቱም ድርጅቶች ሁለተኛውን ምርጫዎቻቸውን ተከተሉ። መሃል መንገድ ጠፋ። እናም መሳሪያ ተማዘው የማይተኩ ልጆችን የትግራይና የጎንደር በረሃዎች በሏቸው። የሚገርመው የግጭቱ ምጸት ነበር። በኢህአፓ በኩል ከሞቱት መካከል በርካታ የትግራይ ልጆች ነበሩ። ላባደርና ወዛደር የሚባለው ልዩነት ታዲያ ምንድን ነው? ስለው ከት ብሎ ሳቀ። አሁን ድረስ አንዳንድ ሰዎች የኢህአፓንና የደርግን ትግል ለማቃለል ሲፈልጉ ወይም የማርክሲዝምን ጥላቻቸው ጣሪያ ሲነካ፣ ሰማይም ቢነካ አይገርምም፣ የዚያ ትውልድ ጸብ በአይዲዮሎጂ ሳይሆን በቃላት ነው በማለት በብዙሃን መገናኛ ሳይቀር ይገልጻሉ። በርካቶቹን ትቼ አንድ የቅርብ ምሳሌ ልጥቀስልህ። በ2006 ዓ.ም የአሁኑን ትውልድና ያን ትውልድ በተመለከተ አንድ ትልቅ ኮንፈረንስ በአፍሪካ ኢኮኖሚክ ኮሚሽን አዳራሽ ተካሂዶ ነበር። እኔ አልነበርኩም። ተካፋዮቹ የሰጡትን ሐሳብ ግን በሬዲዮ ሰምቻለሁ። ኮንፈረንሱ በጣም ደስ የሚል ነበር። በርካታ ሐሳቦች ተነስተውበታል። የዚያን ትውልድ ድክመት በሚገባ የተነተኑ ሰዎች ነበሩ። በጣም የገረመኝ የአንዱ ተሳታፊ አስተያየት ነበር። ቃል በቃል ባላስታውሰውም ያለውን ልንገርህ። ያ ትውልድ የተከፋፈለ ነበር። የሚገርመው ደግሞ አንድ አይነት የፖለቲካ ፍልስፍና ማርክሲዝም ሌኒኒዝም ነበራቸው። ከፈለጋችሁ ድርሳናቸውን አንብቡ። የተጣሉት በምን እንደሆነ ታውቃላችሁ? በሁለት ቃላት ነበር። በላባደርና በወዛደር። አንዱ ላባደር ሲል ሌላው ወዛደር በማለት ተፋጁ። አይ መሰለ የሰውየውን ትንታኔ ከሰማው በኋላም መሳቅም አማረኝ። ደጋግሜ የሰማሁትና ያነበብኩት ወቀሳ ስለነበር አልተናደድኩም። እንዲያው በእግዚአብሔር ያ ሁሉ ምሁርና ወጣት በቃላት ሲፋጅ አልታየህም? ለማንኛውም የአባ የፋብሪካውንና መሰል ሰራተኞችን ላባደሮች ሲላቸው፣ ደርግና አጋር ድርጅቶቹ ደግሞ ወዛደሮች ብለው ይጠሯቸው ነበር። ለምሳሌ በገንዘብ ጉዳይ የተከሰሰን የፋይናንስ ሰራተኛ የተመቸው ሰው የመንግስት ገንዘብ አጎደለ ሲል፣ ሌላው ደግሞ የመንግስት ገንዘብ ሰረቀ እንደሚለው ማለት ነው። ያባ ላብ የሚለውን ቃል የመረጠው ከደስታ ተክሎልድ የአማርኛ መዝገበ ቃላት በመኮረጅ ነው። ከፈለክ ያውልህ መደርደሪያ ውስጥ አንብብና አረጋግጥ። ላብና ወዝ አንድ አይነት ትርጓሜ ያላቸው፣ ሁለቱም ከሰው የቆዳ አካል የሚወጣ ፈሳሽን ያመለክታሉ። ሆኖም ላብ በሰራና በድካም የሚንጠፈጠፈውን ሲያመለክት፣ ወዝ ደግሞ ሰዎች በምቾት የተነሳ ሲያለከልኩ ችፍ ብሎ የሚወጣውን ፈሳሽን ጨምሮ ይወክላል። ከዚህ በመነሳት ሰራተኞችን ወዛደር ብለን ከምንጠራቸው ይልቅ ላባደር ብንላቸው ከትርጉምም ሆነ ከስነ አመክንዮ አንጻር ትክክል ነው አለ ማ ኢህአፓ። ደርግና ሰዎቹ ደግሞ ወዝ ደስ የሚል ቃል ነው አሉ። ቃሉንም መጠቀም ጀመሩ። በቃ በቃ ይኸው ነው። ከዚህ በላይ ልዩነት አልነበረም። ታዲያስ በቃ ይኸው ነው። እኛ ስንናገርም ሆነ ስንጽፍ ሰራተኛውን ላባደር እያል እንጠቀም ነበር። ደርግና አጋሮቹም በቴሌቪዥን በሬዲዮና በጋዜጣ ወዛደር እያሉ ይናገራሉ። ከዚህ ውጭ በላባደርና በወዛደር ቃላቶች አልተጣላንም። ቃላቶቹም የልዩነቶቻችን መነሻም መድረሻም አልነበሩም። በዚህም የተነሳም እኛ ሰራተኛው ላባደር መባል አለበት ብለን ሰላማዊ ሰልፍ አልወጣንም፣ ወረቀትም አልበተንም። በተመሳሳይም ደርግ በዚህ የተነሳ ሰራተኛው ወዛደር መባል አለበት ብሎ አዋጅ አላወጣም፣ ጥይትም አልተኮሰም። ዋነኛው ጸባችን ቅድም እንደነገርኩህ ጊዜያዊ ህዝባዊ መንግስት ይቋቋም ወይስ ጊዜያዊ ወታደራዊ መንግስት ይቀጥል በሚለው ላይ ነበር። ይሄ ደግሞ መሰረታዊ ልዩነት እንጂ የቃላት ጸብ አልነበረም። አራት ነጥብ። ላምብብ ልስማ አላውቅም። የሆነ ሰው ግን የሚፈልገውን ነገር ማስረገጥ ሲፈልግ አራት ነጥብ ይል እንደነበር ትዝ ይለኛል አለና ተሳሳቀ። ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።